ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬም ተከታታዩን የአንደኛ ነገሥት መጽሐፍ ጥናታችንን እነሆ ከምዕራፍ 8 ቁጥር 1 እስከ ምዕራፍ 10 ቁጥር 5 ልንመለከት ይዘንላችሁ ቀርበናል። ዛሬም ማስተማሪው ጌታ መንፈስ ቅዱስ ነው። በእውነት በእያለንበት ስፍራ ሆነን ከእግዚአብሔር ማዳ አንድ ላይ በጌታ መንፈስ ቅዱስ አስተማሪነት እንመገባለን። እግዚአብሔር ይክበር ይመስገን። የሚኖረንን ጊዜ ሁሉ እግዚአብሔር ይባርክልን እያልን የዕለቱን ዝግጅታችንን በዚህ ዝማሬ እንጀምራለን።
ናመስግን ጌታችን ሆይ፣ ናመሰግናለን ስለዚህ ድንቅ ስጦታህና ቸርነት። ልጅህን ጌታ ኢየሱስ ክርስቶስን አንተ ባትሰጠን ኖሮ እኛ ጌታዬ ሆይ ምንኛ በተጎሳቆልን፣ ምንኛ በጠፋን ነበር። ኖ ጌታችንና አምላካችን እግዚአብሔር ሆይ፣ በዚህ ጊዜ ደግሞ አንተ ወደህና ፈቅደ በቤትህ ውስጥ እንድንገኝ ኖ የክብርህም መንግሥት መስካሪዎች ጌታዬ አድርገ ስለ ጠራህንና ስለ ሾምክን እጅግ አድርገን እንወድሃለን። አቤቱ መድኃኒታችን ሆይ ቤታችንና ቤተሰቦቻችንን አንተ ነህ የማረከው፣ አንተ ነህ የቀደስካቸው። ስለዚህም እጅግ አድርገን እናመሰግናለን። ሁለንተናችን በአንተ የተቀደሰ ስለሆነ እግዚአብሔር አባታችንና አምላካችን ሆይ እጅግ አድርገን እናመሰግናለን። ከቁጥር ሳታጎለን እስከዚህች ቀን ተጠብቀህናልና ክብር ተመስገን። ከዚህ ጊዜ በኋላ ያለውን ደግሞ አንተ ታውቃለህ። በቀሪው የሕይወት ዘመናችን እግዚአብሔር አምላካችን ሆይ ካንተ ጋር በሥርዓት መራመድ እንድንችል እጆቻችንን ያዝ። የሚኖረንን ጊዜ ሁሉ ባርክልን። ቃልህንም ደግሞ እግዚአብሔር አምላካችን ሆይ በሙላት ያለ መከልከል ወደኛ ከጸባዖት እንድትልክና እንድታስተምር እንለምንሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 5 እና 6 የተመለከትነው ቤተ መቅደሱን ለመገንባት የተደረገውን ዝግጅትና ግንባታውን እንዲሁም ከምዕራፍ 7 ደግሞ የሰለሞንን የሕንጻ ዕቅድ በስፋት መመልከታችን ይታወሳል። ዛሬ ደግሞ ጌታ በረዳን መጠን አብረን የምንመለከተው ተከታታዩን ምዕራፎች ይሆናል። ዛሬ ቀደም ብለን የምንመለከተው ከመጽሐፈ ነገሥት ቀዳማዊ የምዕራፍ 8ን ትምህርት ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ነገሥት ቀዳማዊ ወይም አንደኛ ነገሥት ምዕራፍ 8ን አውጡ። አንደኛ ነገሥት ምዕራፍ 8ን ተመልከቱ። ወዳጆች በዚህ ምዕራፍ ውስጥ አብይ አድርገን የምንመለከተው ተሰርቶ ያለቀውን ቤተ መቅደስ ነው። በዚህ ምዕራፍ ውስጥ የቃል ኪዳኑ ታቦት ተሰርቶ ወዳለቀው ቤተ መቅደስ እንደመጣ የእግዚአብሔር የክብር መንፈስም ቤቱን እንደሞላና ሰለሞን ጸሎትና መልእክት እንዳቀረበ እንመለከታለን። ይህንን አረፍተ ነገር እንደገና ልድገምላችሁ። በዚህ ምዕራፍ ውስጥ የቃል ኪዳኑ ታቦት ተሰርቶ ወዳለቀው ቤተ መቅደስ እንደመጣ የእግዚአብሔር የክብር መንፈስም ቤቱን እንደሞላና ሰለሞን ጸሎትና መልእክት እንዳቀረበ በስፋት እንመለከታለን። እስቲ ከአንደኛ ነገሥት ምዕራፍ 8 ቁጥር 1ን እናንብብ። እንዲህ ይላል፣ ሰለሞንም የእግዚአብሔርን ቃል ኪዳን ታቦት ከዳዊት ከተማ ከጽዮን ያወጡ ዘንድ የእስራኤልን ሽማግሌዎችና የነገድ አለቆችን ሁሉ የእስራኤልን ልጆች ያባቶቻቸውን ቤቶች መሳፍንት ንጉሥ ሰለሞን ወዳለበት ወደ ኢየሩሳሌም ሰበሰባቸው ይላል። ታቦቱ ከማደሪያው ድንኳን ወደ ተዘጋጀለት ቅድስተ ቅዱሳን ሲመጣ የእግዚአብሔር ክብር ቤተ መቅደሱን ሞላ። አለፍ ብለን ከቁጥር 10 እና 11 ደግሞ እንዲህ የሚሉን ቃል እናገኛለን። ካህናቱም ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት ሞላው፣ የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶ ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም ይላል። ሰለሞን ወዳጆቼ ባሰማው ንግግር ውስጥ ዳዊት ያደረገውን መልካም ነገር ሳይጠቅስ አላለፈም ብዬ አምናለሁ። ከቁጥር 17 እስከ 20 ያለውን እንዲሁ ተመልከቱ። አለፍ ብላችሁ ከአንደኛ ነገሥት ምዕራፍ 8 ከቁጥር 17 እስከ 20 ያለውን ስፍራ ተመልከቱ። አባቴም ዳዊት ለእስራኤል አምላክ ለእግዚአብሔር ስም ቤት ይሠራ ዘንድ በልቡ አሰበ። እግዚአብሔርም አባቴን ዳዊትን ለስሜ ቤት ትሠራ ዘንድ በልብ አስበሃልና ይህን በልብ ማሰብ መልካም አደረግ። ነገር ግን ከወገብ የሚወጣው ልጅ እርሱ ለስሜ ቤት ይሠራል እንጂ ቤት የምትሠራልኝ አንተ አይደለህም አለው። እግዚአብሔርም የተናገረውን ቃል አጸና። እግዚአብሔርም ተስፋ እንደ ሰጠው በአባቴ በዳዊት ፋንታ ተነሳው፣ በእስራኤልም ዙፋን ላይ ተቀመጥኩ፣ ለእስራኤልም አምላክ ለእግዚአብሔር ስም ቤት ሠራው ይላል። ለእግዚአብሔር ቋሚ የሆነ ቤትን የመሥራት ሐሳብ ያመጣው በመጀመሪያ ከዳዊት ልብ ነው። አስተዋላችሁ? ለእግዚአብሔር ቋሚ የሆነ ቤትን የመሥራት ሐሳብ የመጣው አስቀድሞ ከዳዊት ልብ ነው። ይህንንም በሁለተኛ ሳሙኤል ምዕራፍ 7 መመልከት እንችላለን። ሁለተኛ ሳሙኤል ምዕራፍ 7ን ብታነቡ ይህንን ሐሳብ ታገኛላችሁ። ሰለሞን በሙሉ የፈጸመው የዳዊትን ዕቅድ ነው። እንደሚመስለኝ ቤተ መቅደሱ የሰለሞን ቤተ መቅደስ ከሚባል ይልቅ የዳዊት ቤተ መቅደስ ቢባል ይሻላል። ሰለሞን በጸሎቱ ላይ ሲናገር ቤተ መቅደሱ የእግዚአብሔር ስም የሚኖርበት እንዲሁም የእግዚአብሔር ሕዝቦች ወደ እርሱ የሚቀርቡበት ስፍራ እንደሆነ ነው። ይህ ቤተ መቅደስ እንደ አሕዛብ ቤተ መቅደስ አምላካቸውን የሚያስቀምጡበት ቤተ መቅደስ አይደለም። ሰለሞን ዳዊት እንዳለው ቤተ መቅደሱ የእግዚአብሔር እግር መረገጫ እንደሆነ ገብቶታል። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሠራሁት ቤት እንዴት ያንስ የሚልን ቃል ደግሞ በቁጥር 7 ላይ እንመለከታለን። ስፍራው እንዲያው በቀላሉ ሰዎች መጥተው በፊቱ የሚንበረከኩበትና መሥዋዕታቸውን በፊቱ የሚያቀርቡበት ነው። ወደ እግዚአብሔር መቅረቢያ ሆኖ ያገለግላል። አምላክ በቤተ መቅደስ ውስጥ ይቀመጣል የሚሉ አስተሳሰብ የአሕዛብ አስተሳሰብ ነው። ሰለሞን ሲናገር ወዳጆቼ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም አለ። እግዚአብሔር ወዳጆቼ በሁሉም ስፍራ የሚገኝ አምላክ ነው። በመጠኑም ቢሆን የሚያስደንቀን ይህ ነው። እስራኤል እንደገና እግዚአብሔርን ቢበድል እግዚአብሔር ወደ ምርኮ ሊልካቸው እንደሚችል ነው የተጠቀሰው። የማይበድልም ሰው የለምና አንተን ቢበድሉ ተቆጥተህም ለጠላቶቻቸው አሳልፈ ብትሰጣቸው ሩቅ ወይም ቅርብ ወደ ሆነ ወደ ጠላቶች አገር ቢማረኩም ይላል። አንደኛ ነገሥት ምዕራፍ 8 ቁጥር 46ን አለፍ ብላችሁ ተመልከቱ። በነገራችን ላይ እግዚአብሔር እኔንም ሆነ እናንተን የሚገምተን ኃጢአት የማይሰራ የለም በሚለው እውነታ መሰረት ነው። ኃጢአት አላደረግኩም ብላችሁ ለኔ አትናገሩ ወዳጆቼ። ኃጢአትን እንደምታደርጉ እግዚአብሔር በዚህን ሰዓት እየነገራችሁ ነው። እስቲ ከቁጥር 47 እስከ 48 ያለውን አሁንም አክለን እናንብበው። በተማረኩበትም አገር ሆነው በልባቸው ንስሐ ቢገቡ በማራኪዎቹም አገር ሳሉ ተመልሰው ኃጢአት ሰርተናል በድለንማል ክፉንም አድርገናል ብለው ቢለምኑ በማረኳቸው በጠላቶቻቸው አገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጣት ወደ ምድራቸው ወደ መረጥካትም ከተማ ለስምህም ወደ ሠራውበት ቤት ቢጸልዩ ይላል። ቤተ መቅደሳቸው ቢፈርስና ወደ ባዕድ አገር ቢጋዙ ማድረግ የሚገባቸው ይህን ነው። ዳንኤል ወዳጆቼ በባቢሎን ሳለ ያደረገውም ይህንኑ ነበር። በኢየሩሳሌም አቅጣጫ ያለውን መስኮት በመክፈት ወደ ቤተ መቅደሱ በመዞር የሕዝቡንና የራሱን ኃጢአት ይናዘዝ ነበር። ቀጥለን እንመልከት። ጸሎታቸውንና ልመናቸውን በማደሪያ በሰማይ ስማ፣ ፍርድንም አድርግላቸው። አንተም ላይ ያደረጉትን በደላቸውን ሁሉ ይቅር በል፣ ይራሩላቸውም ዘንድ በማረኳቸው ፊት ምሕረት ስጣቸው። ከግብፅ ምድር ከብረት እቶን ውስጥ ያወጣቸው ሕዝብና ርስትህ ናቸውና ይላል። እንደምንመለከተው እግዚአብሔር ይህንን ጸሎት ይመልሳል። ሰለሞንም ይህችን ጸሎትና ልመና ሁሉ ለእግዚአብሔር ጸለየ። በፈጸመ ጊዜ በጉልበቱ ተንበርክኮ እጁንም ወደ ሰማይ ዘርግቶ ነበርና ከእግዚአብሔር መሠዊያ ፊት ተነሳ የሚልን ቃል ደግሞ በቁጥር 54 ላይ እናገኛለን። ወዳጆቼ ብዙ ጊዜ ጸሎት እንዴት ባለ መልኩ መጸለይ እንዳለበት ጥያቄዎች ይነሳሉ። ቆመህ ጸልይ፣ ተንበርከክ፣ ተደፍተህ ጸልይ፣ ሁሉም ወዳጆቼ ለውጥን አያመጡም። መንበርከኩ ግን ራስን ማዋረድህንና መስጠትህን መግለጫ መንገድ ነው። ወዳጄ ሆይ ቪክቶር ሂጎ የሚባል ሰው ይመስለኛል በአንድ ወቅት ሲናገር ነፍስ ያለችው በጉልበት ውስጥ ነው ይላል። በየትኛውም መንገድ ብንጸልይ ለውጥ የለውም። ትልቁ ነገር ግን ተንበርክከን እንኳን ቢሆን ከልባችን መጸለይ ያስፈልገናል። ልባችንን ማዋረዱ ትልቅ ጠቃሚ ነገር ነው። የሚንበረከከውም ልባችን ይሁን ወዳጆቼ። ሰለሞንም ለእግዚአብሔር ይሰዋ ዘንድ ለደህንነት መሥዋዕት 22,000 በሬዎችና 120,000 በጎች አቀረበ። ንጉሡና የእስራኤልም ልጆች ሁሉ እንዲሁ የእግዚአብሔርን ቤት ቀደሱ። በእግዚአብሔር ፊት ያለው የናሱ መሠዊያ የሚቃጠለውን መሥዋዕትና የእህሉን ቁርባን የደህንነቱንም መሥዋዕት ስብ አሳርጓልና በእግዚአብሔር ቤት ፊት የነበረውን የአደባባዩን መካከል ንጉሡ በዚያ ቀን ቀደሰ። በዚያም ዘመን ሰለሞን ከእርሱም ጋር እስራኤል ሁሉ ከአማት መግቢያ ጀምሮ እስከ ግብፅ ወንዝ ድረስ ያለው ታላቅ ጉባኤ በአምላካችን በእግዚአብሔር ፊት 7 ቀን በዓሉን አደረጉ ይላል። በዚህ ጽሑፍ ውስጥ ወዳጆቼ የተገለጹትንና ለመሥዋዕት የቀረቡትን እንስሶች በቤተ መቅደስ ውስጥ የነበረው መሠዊያ እንደማይበቃ ግልጽ ነው። ስለዚህ እነዚህን ለመሥዋዕት የቀረቡ እንስሶችን ለማስተናገድ ተጨማሪ መሠዊያዎች በቅጥሩ ውስጥ ሳይገነቡ አልቀሩም። እነዚህም መሠዊያዎች ከሰሜን እስከ አማት በደቡብ ደግሞ እስከ ግብፅ ወንዞች ድረስ እንደደረሱ ገምታለሁ። እንስሶቹ መስዋዕት ሆኖ ካለቁ በኋላ ህዝቡ መሰዊያዎቻቸውን ተከፋፍለው ሳይወስዱት አልቀሩም። እለቱም ታላቅ የደስታ ጊዜ ነበር። የመጨረሻውን ጥቅሳችንን ደግሞ ከቁጥር 66 እናንብበው። በስምንተኛውም ቀን ህዝቡን አሰናበተ፣ እነርሱም ንጉሡን መረቁ። እግዚአብሔርም ለባሪያው ለዳዊትና ለህዝቡ ለእስራኤል ስላደረገው ቸርነት ሁሉ በልባቸው ተደስተው ሐሴትም አድርገው ወደ ስፍራቸው ሄዱ ይላል። እግዚአብሔር ስለዚህ ቃሉ የተመሰገነ ይሁን። እንግዲህ አድማጮች፣ የአንደኛ ነገሥት ምዕራፍ 8 ጥናታችንን በዚህ ላይ እናበቃና አሁን ደግሞ ምዕራፍ 9ና 10ን እግዚአብሔር በረዳን መጠን አብረን እንመለከታለን። ወገኖቼ በምዕራፍ 9ና በምዕራፍ 10 ውስጥ አብይ አድርገን የሰለሞንን ታላቅ ዝናና የሳባን ንግሥት ጉብኝት እንመለከታለን። እንደገና ልድገምላችሁ፣ በእነዚህ ምዕራፎች ውስጥ በአንደኛ ነገሥት ምዕራፍ 9ና ምዕራፍ 10 ውስጥ ማለቴ ነው፣ አብይ አድርገን የሰለሞንን ታላቅ ዝናና የንግሥት ሳባን ጉብኝት እንመለከታለን። እግዚአብሔር እንደገና ሰለሞንን ሊያበረታታ በመግለጽ የዳዊትን ምሳሌ እንዲከተል ነገረው። እነዚህ ሁለት ምዕራፎች የሰለሞንን ታላቅነትና በመንግሥቱ ውስጥ የነበረውን ብልጽግና በጋራ ይነግሩናል። እግዚአብሔር እንደገና ለሰለሞን ስለ መገለጹ ከአንደኛ ነገሥት ምዕራፍ 9 ከቁጥር 1 እስከ 3 ባለው ስፍራ ላይ እንመለከታለን። አንደኛ ነገሥት ምዕራፍ 9 ከቁጥር 1 እስከ 3 ያለውን ተመልከቱ። ሰለሞንም የእግዚአብሔርን ቤት የንጉሡን ቤትና ሰለሞን የወደደውን የልቡን ሐሳብ ሁሉ ሰርቶ በፈጸመ ጊዜ እግዚአብሔር በገባዖን ለሰለሞን እንደ ተገለጠለት ዳግመኛ ተገለጠለት። እግዚአብሔርም አለው፣ በፊቴ የጸለይከውን ጸሎትህንና ልመናህን ሰምቻለሁ። ለዘላለምም ስሜ በዚያ ያድር ዘንድ ይህን የሠራኸውን ቤት ቀድሻለሁ። ዐይኖቼና ልቤም በዘመኑ ሁሉ በዚያ ይሆናሉ ይላል። እንግዲህ ተመልከቱ፣ እግዚአብሔር ለሰለሞን በዚህ ቤተ መቅደስ ካንተ ጋር እገናኛለሁ፣ ይህ ቦታ አንተ የምትመጣበት፣ ሕዝቡ እንዲሁ የሚመጣበት፣ እንዲሁም ዓለም የሚመጣበት ስፍራ ነው ይላል። ይህም የመገናኛ ቦታ ነው ማለት ነው። ዳዊትም አባትህ በየዋህ ልብና በቅንነት እንደሄደ አንተ ደግሞ በፊቴ ብትሄድ ያዘዝኩህንም ሁሉ ብታደርግ ሥርዓቴንም ፍርዴንም ብትጠብቅ ይላል። ቁጥር 4 ደግሞ አሁን እግዚአብሔር ወዳጆቼ ለሰለሞን የሰጠው ማሳሰቢያ ቢኖር አባትህ ዳዊት በፊቴ እንደ ተመላለሰ ሁሉ በፊቴ ብትመላለስ የአባትህን መንግሥት በእስራኤል ላይ ለዘላለም አጸናለሁ የሚል ነበር። ዳዊት ወዳጆቼ ፍጹም ነበረ የምንለው በሰው ደረጃ እንጂ በእግዚአብሔር ደረጃ አይደለም። አስተዋላችሁ? ዳዊት ፍጹም ነበረ የምንለው በሰው ደረጃ እንጂ በእግዚአብሔር ደረጃ አይደለም። ዳዊት ለእግዚአብሔር ታላቅ ክብርን የሰጠ ሰው ነው። እግዚአብሔርን ይወዳል፣ ግን ይወድቃል፣ ይሰናከላል። ነገር ግን እንደገና ተነስቶ ለንስሐ ወደ እግዚአብሔር ይመጣል፣ ከእግዚአብሔርም ጋር ኅብረት እንዲኖረው ይጥራል። እግዚአብሔር ለሰለሞን የነገረው ነገር ቢኖር አባቱ ዳዊት በፊቱ እንደ ተመላለሰ ሁሉ እንዲሁ በፊቱ በሙሉ ልብ እንዲመላለስ ነው። እኛ ወዳጆቼ እንደ እግዚአብሔር ልጆች ፍጹም የሆነ ልብ ያስፈልገናል። ምክንያቱም ዛሬ ብዙ ማስመሰልና ግብዝነት በክርስቲያኖች ዘንድ ተንሰራፍቶ ይገኛል። ዛሬም እንዲህ አይነቱ ግብዝነት በቤተ ክርስቲያን ውስጥ በብዛት አለ። ማንም ይህንን አይነቱን ግብዝነትና ማስመሰል እሁድ ጠዋት ሊመለከት ይችላል። በንግድ ዓለም ውስጥ የሚኖር ሰው ይመጣል፣ በሕይወቱ ግዴለሽ ነው፣ በቤቱም መልካም ምስክርነት የለውም። ሆኖም መጽሐፍ ቅዱሱን በብብቱ መካከል ሸጉጦ ወደ ቤተ ክርስቲያን በመምጣት ስለ እግዚአብሔርና ስለ እግዚአብሔር ፈቃድ ከሁሉ አቅጣጫ በመጠቃቀስ ይናገራል፣ ይገልጻል። ማንን ይሆን ለማታለል የሚሞክረው? እግዚአብሔርን ያታለለ ይመስለው ይሆንን? ወገኖቼ እግዚአብሔርን ማታለል አንችልም። እውነቱን ልንነግረው ይገባል፣ ምክንያቱም እግዚአብሔር ሁሉን አስቀድሞ ያውቃልና። ዳዊት በሙሉ ልቡ በእግዚአብሔር ፊት ተመላለሰ። ኀጢአት ሲሠራ ኀጢአቱን በመናዘዝ እግዚአብሔር እንዲያነጻው ይጠይቅ ነበር። የተሳሳተ አስተሳሰብ ቢኖረው እንኳን እግዚአብሔር ወደ ደረጃው ይመልሰው ነበር። እስቲ አንደኛ ነገሥት ምዕራፍ 9 ቁጥር 5 ላንብብላችሁ። እኔ ከእስራኤል ዙፋን ከዘርህ ሰው አጣጣም ብዬ ለአባት ለዳዊት እንደተናገርኩ የመንግሥትህን ዙፋን በእስራኤል ላይ ለዘላለም አጸናለሁ ይላል። እስራኤል ንጉሥስ ካላት ድረስ መሄድ ያለባት በዳዊት መንገድ ነው። ቁጥር 6 እና 7ንም እንዲሁ ተመልከቱ። እናንተና ልጆቻችሁ ግን እኔን ከመከተል ብትመለሱ የሰጠኋችሁንም ትእዛዜንና ሥርዓቴን ባትጠብቁ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱላቸውም እስራኤልን ከሰጠኋቸው ምድር አጠፋቸዋለሁ። ለስሜም የቀደስኩትን ይህን ቤት ከፊቴ እጥለዋለሁ። እስራኤልም በአሕዛብ ሁሉ መካከል ምሳሌና ተረት ይሆናሉ ይላል። ይህ ዛሬ ለአይሁድ ሕዝብ ተረትና ምሳሌ ሆኖ ነው ያለው። ቁጥር 8 እና 9 እንደሞ እናንብብ። ከፍ ከፍ ብሎ የነበረውም ይህ ቤት ባድማ ይሆናል፣ በዚያም የሚያልፍ ሁሉ ያፏጨ እግዚአብሔር በዚያ አገርና በዚህ ቤት ስለምን እንዲህ ያደረገ ብሎ ይደነቃል። መልሰውም ከግብጽ ምድር አባቶቻቸውን ያወጣውን አምላካቸውን እግዚአብሔርን ትተው ሌሎችን አማልክት ስለተከተሉ ስለሰገዱላቸው ስላመለኳቸው ስለዚህ እግዚአብሔር ይህን ክፉ ነገር ሁሉ አመጣባቸው ይላል። ይህ ደግሞ እንዲሁ እንደ ቃሉ ተፈጽሟል ወዳጆቼ፣ እጅግ የሚገርም ነው። ቤተ መቅደሱ ቆሞበት በነበረው ስፍራ ብትሄዱ ዛሬ እስራኤል አገር ማለቴ ነው እንደ ጠፋት መለከታላችሁ። በስፍራውም የኦማር መስጊድ ቆሞበት ታገኛላችሁ፣ በሰለሞን መቅደስ ማለቴ ነው። ለምንድን ነው የእስራኤል ምድር እንዲህ ሆነው? የኦማርስ መስጊድ ለምን በሰለሞን መቅደስ ቦታ ቆመ? እስራኤል እግዚአብሔርን በመተው ነው ወገኖቼ። መልሱ ይህ ነው። በቃ እንግዲህ የሰለሞንን ዝና ስለሚያወሳው ክፍል ደግሞ ቀጥለን እንመልከት። በመቀጠል ሰለሞንና ኪራም ያጋጠማቸውን ትንሽ ችግር እንመለከታለን። ሰለሞን የእግዚአብሔርን ቤትና የንጉሡን ቤት ሁለቱን ቤቶች የሠራበት 20 ዓመት በተፈጸመ ጊዜ ንጉሡ ሰለሞን በገሊላ ምድር ያሉትን 20 ከተሞች ለኪራም ሰጠው። የጢሮስም ንጉሥ ኪራም የሚሻውን ያህል የዝግባና የጥድ እንጨት የሚሻውንም ያህል ወርቅ ሁሉ ለሰለሞን ሰጥቶት ነበር። ኪራምም ሰለሞን የሰጠውን ከተሞች ያይ ዘንድ ከጢሮስ ወጣ፣ ደስም አላሰኙትም ይላል። አንደኛ ነገሥት ምዕራፍ 9 ከቁጥር 10 እስከ 12 ያለውን ስፍራ ይመለከቷል። ወዳጆቼ ኪራም ሰለሞን የሰጠውን 20 ከተሞች በተመለከተ ጊዜ እርሱ ለሰለሞን ቤተ መቅደስና ቤት መስሪያ የሰጠውን ያህል ዋጋ የሚያወጡ ሆኖ ስላላገኛቸው ደስ አልተሰኝም። በመሰረቱ በዚህ ላይ የሐሳብ መለያየት ነበራቸው። በሁለቱም ሰዎች መካከል መለያየትን ያመጣ ይህ ጉዳይ ነበር። እርሱም ወንድሜ ሆይ ቁጥር 13 እና 14ን ተመልከቱ፣ የሰጠኝ እነዚህ ከተሞች ምንድር ናቸው አለ። እስከ ዛሬም ድረስ የከቡል አገር ተብሎ ተጠሩ። ኪራምም 120 መክሊት ወርቅ ለንጉሡ ላከ ይላል። በጥንት ጊዜ ለሽያጭ የሚውልን ነገር መግዣ ከሆኑት አንዱ ወርቅ ነበር። ኪራምም ለእነዚህ ከተሞች ይሆን ዘንድ ተጨማሪ ክፍያን ነው ሲልክ የምናየው። አለፍ ብላችሁ ከቁጥር 17 እስከ 19 ያለውን ስፍራ ተመልከቱ። በዚህ ክፍል ወይም ደግሞ ይህ ክፍል የሚጠቁመን የሰለሞንን የመንግሥት መስፋፋትና የሕንፃዎችን ግንባታ መርሃ ግብርን ነው። ከቁጥር 26 እስከ 28 ያለውን ስፍራ ስታነቡ ሰለሞን በዚያን ወቅት የወርቅ ንግድ ውስጥ መግባቱን ታያላችሁ። ስለ መርከብም የሚያውቀው ነገር ነበረው። ኤጽዮን ጋብር በቀይ ባሕር ምስራቅ በስተቀኝ የሚገኝ ስፍራ ነው። የሰለሞን የባሕር ወደብ ይህ ነበር። የባሕር እንቅስቃሴውንም እስከ ደቡብ ምዕራብ ድረስ አስፋፍቶ ነበር። ሰለሞን በንግሥተ ሳባ መጎብኘቱን የሚያወሳውን ክፍል ደግሞ ከዚህ ቀጥለን አንድ ላይ እንመለከታለን። ወዳጆቼ የሳባ ንግሥት ሰለሞንን ለመጎብኘት መምጣቷ የሚያሳየው ሰለሞን በዚያን ጊዜ ለነበረው ዓለም የእግዚአብሔር ምስክር መሆን እንደ ተሳካለት ነው። የሰለሞን ዝና በዓለም ሁሉ ስለ ወጣ ብዙ ሰዎች ያው የሆነውንና እውነተኛውን አምላክ እግዚአብሔርን ሊያመልኩ ወደ ኢየሩሳሌም ይመጡ ነበር። ይህ ደስ ያሰኛል። በመጀመሪያው ዘመን ወደ ዓለም ሁሉ ለምስክርነት እንድትወጣ የታዘዘችው እስራኤል ሳትሆን ቤተ ክርስቲያን ናት። ይህንን እንደገና ደግምላችኋለሁ፣ ልብ በሉ። በመጀመሪያው ዘመን ወደ ዓለም ሁሉ ለምስክርነት እንድትወጣ የታዘዘችው እስራኤል ሳትሆን ቤተ ክርስቲያን ናት። እስራኤል ወዳጆቼ ለእግዚአብሔር ታዛቢ ሆነ ኖሮ ለዓለም ምስክር እርሷ ትሆን ነበር። ዓለሙም ሁሉ ለአምልኮ ወደ ኢየሩሳሌም ይመጣ ነበር። በምዕራፍ 10 ውስጥ ወዳጆቼ የሰለሞን በዚያን ዘመን የነበረውን ትልቅ ተሰሚነት እንመለከታለን። የዚህች ንግሥት ለጉብኝት መምጣት የሚያሳየን የሰለሞን መንግሥት የእግዚአብሔር ወኪል ሆኖ በዓለም ሁሉ ያሳደረውን ተጽዕኖ ተሰሚነትን ነው። እስቲ ቁጥር 1 ላንብብላችሁ። አንደኛ ነገሥት ምዕራፍ 10 ቁጥር 1ን ይመለከቷል። የሳባም ንግሥት በእግዚአብሔር ስም ይወጣለትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች ይላል። ተመልከቱ እንግዲህ፣ የሳባ ንግሥት አስቀድማ በሰማችው ዝና መሰረት ወደ ሰለሞን መጣች። ወደ እግዚአብሔር የሚቀርቡበት ቤተ መቅደስ እንዳለ ሰማች። ለማወቅም ስለፈለገች መጣች። ስለ ሰለሞን ጥበብም ስለሰማች እንቆቅልሽ ልትጠይቀውና ልትፈትነው መጣች። እስቲ ከቁጥር 2 እስከ 5 ያለውን ደግሞ ፈጠን እያለን እናንብብ። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረም እንኳስ ጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰለሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። ሊፈታላት ያልቻለውና ከንጉሡ የተሰወረ ነገር አልነበረም። የሳባም ንግሥት የሰለሞንን ጥበብ ሁሉ፣ ሰርቶትም የነበረውን ቤት፣ የማዕዱንም መብል፣ የብላቴኖቹንም ማቀማመጥ፣ የሎሌዎቹንም ማሰራር፣ አለባበሳቸውንም፣ ጠጅ አሳላፊዎቹንም፣ በእግዚአብሔርም ቤት የሚያሳርገውን መሥዋዕት ባየች ጊዜ ነፍስ አልቀረላትም ይላል። ከዚህ ክፍል እንደምንመለከተው ሰለሞን ወደ እግዚአብሔር የሚቀርበው በሚቃጠል መሥዋዕት እንደሆነ ራሷ ምስክር ሆነች። ከሌሎች ይልቅ ስለ ክርስቶስና የእርሱን ሞት ተክቶ ይቀርብ ስለ ነበረው መሥዋዕት በሙላት ይናገር የነበረው ይህ የእንስሳት መሥዋዕት ነው። ዕብራውያን ምዕራፍ 9 ቁጥር 22 እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም ይላል። እንግዲህ ተመልከቱ፣ በሰለሞን ጥበብና በሠራቸው ሕንፃዎች ተመስጣ ነበረች ይህ ንግሥት። ቤተ መንግሥቱ በቤተ መቅደሱና ሌሎችም ሕንፃዎቹ አስደንቀዋታል። በዙሪያ ሁሉ ቸርነት፣ ምቾትና ጊዜያዊ ሀብቶች ነበሩ። በወቅቱ በግልጽ የእግዚአብሔር ሕዝብ ታማኝና እውነተኛ የሆነ ምስክርነት ለእግዚአብሔር ሊኖረው ይገባ ነበር። ስለዚህም ወገኖቼ የሳባ ንግሥት ስለ ሰማችውና ስላየችው ሁሉ ምላሽ ትሰጥ ነበር። እግዚአብሔር ስለዚህ ቃሉ እጅግ የተመሰገነ ይሁን። እስከዚያው እንግዲህ በጸሎታችሁ ሁሉ እንድታስቡን ደብዳቤም እንድጽፉልን እያሳሰብናችሁ ስንለያችሁ በፍቅር ነው። በቴክኒኩ በኩል እንደ ወትሮ ሁሉ ያገለገለን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር እስካሁን ድረስ የቆየሁት እኔ አበበ ከበደ ወርቄ ነኝ። ሰላም።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና እደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ። We'll be right back.